ሰላም ጤና ስጥልኝ የጋቢና ቪኦኤ አድማጮች፣ የእሁድ ምሽት ህዳር 5 2014 ዓ.ም መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ኤደን ገረመው መርሃ ግብሩን በመምራት ተከታዩን ግማሽ ሰዓት ከእናንተ ጋር የምቆይ ይሆናል። ለዛሬም ልክ እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል መልሳችሁ ብትሰማቸው መልካም ይሆናሉ ያልናቸውን ወጣት ተኮር ርዕሶች ይዘናል። አብራችሁን ሁኑ። በእሁድ ህዳር 5 2014 ዓ.ም የመረጥናቸው ሁለት ጥንቅሮች በከፍተኛ የትምህርት ተቋማት ላይ ያተኩራሉ። የመጀመሪያው ዘገባችን በህክምና ትምህርት ቤት ውስጥ ስላለ የወጣትነትና የትምህርት ሂደት ያስቃኘናል። እንደሚከተለው ተጠናቅሯል። ከፍተኛ ትምህርት ተቋማት ውስጥ ወጣቶች በትንሹ ከሶስት እስከ ሰባት እና ስምንት ዓመታትን ያሳልፋሉ። በእነዚህ ጊዜያት ውስጥም የሚኖሯቸው የህይወት ተመክሮች እንደሚማሩበት ተቋም፣ የትምህርት ዘርፍና አብሯቸው እንደሚማሩ ሌሎች ተማሪዎች ይወሰናል። በከፍተኛ ትምህርት ህይወት ውስጥ የመጀመሪያ ዲግሪን ለማግኘት ረጅም ዘመን ከሚወስድባቸው ዘርፎች መካከል ቀዳሚው የህክምና ትምህርት ነው። አብዛኛውን ጊዜም የህክምና ተማሪዎች ጓደኞቻቸው ተመርቀው ሲወጡና ለሁለተኛ ዲግሪ ሲማሩ እነሱ ግን በተማሪነት ተጨማሪ አመታትን ያሳልፋሉ። ታዳጊዎች እጅግ የሚጓጉለት የህክምናው ዘርፍ የትምህርት ህይወት ምን እንደሚመስል ካነጋገርናቸው ተማሪዎች መካከል በቅዱስ ጳውሎስ ሆስፒታል ሚሊኒየም የህክምና ኮሌጅ የመጨረሻ አመት ተማሪ የሆነችው ሲትራ ኑረዲን እንዴት ወደ ህክምና እንደገባች እንዴት አስረዳለች።
ወደም አፈታክ በፈተና ልደሽ ሲቲ አንደኛ ምጣሽ ነው ሲሆን ይቻላል ነው እንዴ ለሚደም ኮች ተጣብ እኔ አፍሪካኛ ክፍል እያለ በዋነኝነት የማህበረሰቡ እንዴት አድርጌ ማገልገል እችላለሁም እንደዚህ የሚለው ላይ ነው አትኩሮቴ የነበረው እና በሰዓቱ ህክምናን ወይም ኢንጂነሪንግ እንደዚህ የመሳሰሉ ሳይሆን ጀስት በአጠቃላይ እንዴት አድርጌ ያለኝን ስኪል ያለኝን እውቀት እንዴት አድርጌ በኋላ ላይ ኤክስፔሪየንስ አድርጌ ለሰዎችን ደግሞ መርዳት እችላለሁ የሚለው ላይ ነበር በዋነኝነት ፎከስ ማድረግ የፈለኩት ወይም አትኩሮት መስጠት የፈለኩት ነው። እንዳጋጣሚ ሆኖ ያው ህክምናም ቅድ ጦርስ ተፈተንኩኝ። እንደዛም ደግሞ አለፍኩኝና ያው ወደ ስድስት ገባሁኝ ማለት ነው። መጀመሪያ አመት ህክምና ትምህርት ቤት ያገባንበት ጊዜ እኛ ትምህርት ቤት ከፕሪሚየር ኮርሶች አይጀምርም እና ቀጥታ ወደ አንደኛ አመት ወደ ቤዚክ ሳይንስ የሚሉት እነዚህ የአናቶሚ፣ የፊዚዮሎጂ እንደዚህ የመሳሰሉ ትምህርቶች ነው ቀጥታ የሚገባ ማለት ነው። ስለዚህ ከመጀመሪያ ቀን ወደ ዋና ትምህርቶች ነው በዋነኝነት የገባ ነው እና ያው ሁላችንም አዲስ ነን፣ አንተዋወቅም ነበረ። ስለዚህ ቀጥታ ወደ ትምህርት ነበር ትንሽ ድንግር የማድረግ ነገር ነበረ። ኤክሴፕት ካደረግናቸው አንጻር እኔ በበኩል ኤክሴፕት እንዳደረግኩት ያገኘሁት ሁሉም ሰው ፎከስ የሚያደርገው ትምህርቱ ላይ ነው። ያለንም ትምህርቱን ሰብጀክት ማታዊን በደንብ አድርጎ አንብቦ ተረድቶ ለፈተና ዝግጅት ላይ ነው በዋነኝነት አትኩሮት ብናደርገው የነበረው እና ትንሽ ይሄ ከሌሎች ጋር መተዋወቅ ምናምን ጊዜ የሚወስድ ነገር እንደሆነ ነበረ የሚመስል።
የጅማ ዩኒቨርሲቲ የአምስተኛ ዓመት የሕክምና ተማሪ የሆነው ዳግማዊ ሙልጌታ ግን ከሲትራ ለየት ባለ ምክንያት ነው ወደ ሕክምና ያተኮረው። ቀድሞውንም የሳይንስ ተማሪ የነበረው ዳግማዊ የመጀመሪያ ምርጫው አውሮፕላን አብራሪ መሆን ቢሆንም የቁመት መመዘኛውን ሊያሟላ ባለመቻሉ ወደ ሁለተኛው ምርጫው አዘንብሏል።
በእርግጥ እኔ ከዚህ ጀምሮ ሐኪም መሆን ተሪም አልነበረኝም፣ ግን እንዴት ነው ፓይለት የመሆን ፍላጎት ነበረኝ። ከዛ ቁመቴም ስለፈራሁኝ ከዛ ነው ወደ ህክምና አስራሁለት መስል ላይ ውጤቱ ስለነበረኝ የቀየርኩት ቁመቴ ነው። ቁመቴ አጭር በመሆኑ ምክንያት ኳሊፊኬሽን እንትኑን የማልፍ አልመስለኝም፣ የፊዚካል ኤግዛሚኔሽኑን የፓይለቲንግ እና እሱን ፍራቻ ከሱ ቀጥሎ የሚሻለው ይሄ በመሆኑ ወደዚህ ይገባል።
የህክምና ተማሪዎች የዩኒቨርሲቲ ህይወት ከሌሎች የትምህርት ዘርፎች ውስጥ ካሉ ተማሪዎች በተለየ መልኩ በትምህርት በፈተና እና በዝግጅት የተጨናነቀ መሆኑ ላይ የሚስማሙት ሲትራ እና ዳግማዊ በትምህርት ሂደቱ ላይ ግን የተለያየ አተያየት አላቸው። ዳግማዊ የህክምና ዘርፍ እንዲሁም የትምህርት ሂደቱ እንዲህ መሆኑን ያዘጋጀኝና የነገረኝ የለም ይላል።
በእርግጥ እኔ የመከረኝ ሰው አልነበረም። ዩኒቨርሲቲ ይህንን ይመስላል፣ ህክምና ትምህርት ይህን ይመስላል ብሎ የነገረኝና በቅርብ ያስረዳኝ ሰው አላገኘሁም ነበር በሰዓቱ። ግን ከመጣሁ በኋላ በጣም ከባድ ነበረ። ከለመድነው ከሁለተኛ ደረጃ ትምህርት ለየት ይላል። መግባባቱም ከሰው ጋር የዩኒቨርሲቲውን ህይወት እንዳለ ሆኖ ትምህርቱ ደግሞ በራሱ የሚያመጣው የተለያዩ እንትኖች አሉ። የተለያዩ አስቸጋሪ ቻሌንጆች ነው የምንላቸው አሉት ትምህርቱ በራሱ። እና ሀይ ስኩል ላይ ለረጅም ጊዜ ጎበዝ ተማሪ ሆነሽ ኖረሽ አሁን ነው ስትነቂ ማለት እንደዛ አይነት ትምህርት አይደለም ይጠብቅሽ። ትንሽ ትምህርቱ ይከብዳል። ጎበዝም ብትሆኝ አንቺ እንደምታስቢው ውጤቶች ላሳመጭ ትችያለሽ። እና እነሱን ነገር አዳፕት ማድረግ በጣም ከብዶኝ ነበረ። ከዛ በተጨማሪ ደግሞ የተወሰነ ትንሽ ይሄ ኢቫሉዌሽን ስትደረጊ ወይም ውጤት አሰራሩ ወደ ሕክምና ስትገቢ ሁሉም ነገር ወረቀት ላይ አይሆንም። አንዳንዶቹ ከመምህራን ጋር ባለሽ ኮንታክት ይሆናል። ይሄ ቃል ፈተና የሚባል አለ፣ ኦራል ኤግዛሚኔሽን የምንለው እና እነዛ ደግሞ ትንሽ ራሳቸውን ችለው ፈተና አላቸው። አስቸጋሪ ነው ብቻ ከሰው ጋር የሆነ ቀጥታ የሆነ ግንኙነት ስላለው ብዙም ባነካካው ወዶት ፌርነስ ይጎለዋል።
ሲትራ ኑረዲን በበኩሏ ያለፉት 6 ዓመታት የትምህርት ቤት ውስጥ ያሳለፈቻቸው የክፍል ትምህርቶች እንዲሁም ደግሞ ከታማሚዎች ጋር በቀጥታ ተገናኝቶ መማሩ እንደሚያስደስታት እንዲህ ትገልጻለች።
በህክምና 7 ዓመት ትምህርቱ ሲከፋፈል የመጀመሪያ 2 ዓመት የፕሪክሊኒካል በሚለው ነው የሚከፋፈለው እና አንደኛና 2ኛ ዓመት ብዙ ወር በትምህርት ቤት ውስጥ ክፍል ውስጥ እንደዚህ ከመምህር ጋር ከሌሎች ተማሪዎች ጋር አንድ ላይ ሆነን በሌክቸር ፓተርን ነበረ የምንማረው። ወደ ክሊኒካል የር በምንገባበት ጊዜ እና ሆስፒታል በምንገባበት ጊዜ ግን ከታማሚዎች ጋር አልጋ ተሰጥቶን ከፔሽንቶች ጋር ነበረ ኢንተራክሽን የሚኖረን ማለት ነው። እና ከክሊኒካል የር እና ፕሪ ክሊኒካል የር በሚባሉት መካከል ላይ ይሄ ክሊኒካል የርን በጣም የተሻለ ሆኖ አግኝቼዋለሁኝ። የምንማራቸውን ትምህርቶች እውነት ሰዎቹ ላይ የምንማራቸው በሽታዎች ሰዎቹ ማኒፌስት አድርጎት እያሳዩት ምን ያመኛል፣ እንደዚህ አይነት ስሜት ይሰማኛል ያል እንደሚመጣበት የተማሪ እንደመጣንበት ጊዜ በጣም ደስ የሚል የሆነ ፕራክቲካል እያየናቸው ይመስለኛል። እና በጣም ደስ ሲል ነበረ እየጨመርን እውቀታችንን እየጨመረ በሚመጣበት ጊዜ ደግሞ ለታማሚዎቻችን የምናደርግላቸው ነገሮችን እውቀታችን በዛው ልክ ስለሚጨምር በጣም የተሻለ እና በደንብ ኢንተራክቲቭ ኢንትረስቲንግ እየሆነ እንደመጣ ነው የሚመስለው።
ሲትራ የሁለተኛ ደረጃ ተማሪዎች የሕክምና ሳይንስን ከመምረጣቸው በፊት ሊያውቋቸው ይገባሉ የምትላቸውን ነገሮች ትገልጻለች።
ብዙ ሰዎች የሕክምና ትምህርትን ቀድሞ በሀይስኩል ደረጃ ወይም እንደዚህ ሰዎች ለሌሎች ሰዎች ሲመክሩ በሚሰማቸው ወይም በተመከቡትም አዎ ይቻላል፣ ምንመቻል ነገር የለም፣ ያው ጎበዝ ተማሪዎች ናቸው ትችሉታላችሁ፣ እንደዚህ እንደዚህ የሚታሰሉት ነገሮች ይነሳሉ። እኔ ግን አንድ እንደ ሀይስኩል ተማሪ ሆኖ ቢነገረኝ ደስ ይለኛል፣ ወይም ደግሞ ሌሎች ሀይስኩል ተማሪዎች መናገር እፈልጋለሁ የሚለው ነገር በዋነኝነት ሕክምናን እውነት እፈልገዋለሁ ወይ፣ ለምንድን ነው የሚመርጠው፣ የኔስ ብቁ ነኝ ወይ፣ እችላለሁ ወይ፣ ያንን 7 ዓመት ጊዜ አሳልፌ እዛ ባለን ቆይታል የምችለውን ያክል ተምሬ መውጣት ዝግጁ ነኝ ወይ፣ ይሻለኛል ወይ፣ ከሌሎች የተሻሉ አማራጮች አሉኝ ወይ፣ በኋላ ላይ እንዴት አሁን በተለይ በአሁኑ ጊዜ ያለው ጊዜ የስራ የማግኘት አኳያ ለሱ ዝግጁ ነኝ ወይ የሚለውን ሙሉ ተገንዝበ መሆን ይኖርበታል። የተሟላ ጥናት መደረግ አለበት የሚሉ ማስበው።
ሲትራና ዳግማዊ ምንም እንኳን የሕክምና ትምህርት ከጊዜ አኳያ እጅግ የተጣበበ ቢሆንም ለመዝናናትና በተጨማሪ ጉዳዮች ላይ ለመሳተፍ ግን ጊዜ አይጠፋም ይላሉ። ዳግማዊ የራሱን ተሞክሮ እንዲህ ያስረዳል።
እውነቱን ለመናገር ሕክምና ህይወት ላይ የመዝናናት ህይወት አለም የለምን ማለት ይቻላል። ሁሉም እንደ ጊዜ አጠቃቀም ይወሰናል። ጊዜ በአግባቡ የሚጠቀም ከሆነ አሁን እኔ ለምሳሌ የጅማ ማህበረሰብ የሬዲዮ ጣቢያ ላይ አገለግል ነበረ። ሞጣ ብሎ ኢትዮጵያ ሜዲካል ስቱደንት አሶሲሽን የሚባል ቦታ አሳተፍ ነበረ። የተለያዩ ኤክስትራ ካሪኩላር የሆኑ ስራዎች ወይም አክቲቪቲዎችን ፈጽም ነበረ በራሴ። እንደዚሁም ቴሌግራም ላይ አንድ ማህበራዊ ገጽ አቋቁሜ የህክምና ተማሪዎች ግጥም የሚጽፉ ፎቶ የሚያነሱ ምናምን እነዛን ነገሮች ታለንታቸውን እንዲያዳብሩበትም ፕላትፎርም የተወሰነች ትንሽ እንድትሆን ፈጥሬ ነበረ እኔ በራሴ እንደራሴ። እና ጊዜ አጠቃቀም እስካለ ድረስ ጊዜ ሁልጊዜም አለ። በእርግጥ ከሌላው ትምህርት የትምህርት ጫናው በጣም ከፍተኛ ስለሆነ ለረጅም ጊዜ አንብብን ይጠይቃል።
እጅግ ብዙ የህክምና ተማሪዎች ስራ አጥ እየሆኑ ሲቸገሩ እንደሚታይ ከሲትራና ከዳግማዊ ጋር ያነሳን ሲሆን ዳግማዊ ትምህርቱ ሲጨርስ ዘርፉን ለመቀየር ማቀዱንም ጠቁሟል።
የስራ ፈጠራ ማሰብ እስካሁን ይህንን እንደዚህ አይነት ፈጠሪ ይሰራለሁ ብዬ ሳይሆን ከተምሮ በኋላ ግን አሁን ባለው ሁኔታ እኔም ወደ ቢዝነስ አለሙ ብገባ የሚል ውስጥ ፍላጎት አለኝ። ምክንያቱም እንደምታዩ የስራም ቦታዎች የሉም። ህክምና ተምሮ ደግሞ ብዙ ጊዜ ለስድስት ለሰባት አመት ያክል ረጅም ፕሮሰስ ነው። አንድ አመት ግን ሙሉ ሙሉ እየተነበበ ነው የሚችለው እና ብዙ ጊዜ ሌላ ነገሮች እንድታስቢ አይፈቅድም እና ከህክምና ወጥቶ ለመስራት የሚለው ቢከብድም እኔ እንደ ራሴ የማስበው አሁን አገሪቷ ያለችበትም አጣብቂኝ ጊዜ ስለሆነ እነዚህ ነገሮች ስላልተመቻቹ በራሴ ቢዝነስ እንሰራለሁ ብዬ አስባለሁ። የሚቻል ከሆነ ደግሞ ተደራጅተውም ከጓደኞቻችን ጋር ሆነ ክሊኒኮችን ለመክፈት በጣም ሪሞት የሆኑ ኤሪያዎችን ለማዳረስ እናስባለን።
ሲትራ በበኩሏ በዚሁ ለመቀጠልም ፍላጎት እንዳላት ገልጻ ከትምህርት እውቀት በተጨማሪም ሌሎች ክህሎቶችን ማዳበር ግን አስፈላጊ ነው ትላለች።
ሁላችንም በተለይ አሁን እንደመጨረሻ ዓመት ህክምና ተማሪ ብዙ ጊዜ አሁን ዲስከስ የምናደርጋቸው የምንወያይበት ጉዳዮች ናቸው። ሁሉም ሰው የሚጠይቀን አሁን በአሁኑ ኢትዮጵያችን በሀገራችን ያለው ሁኔታ ብዙ ተስፋ የሚሰጣና ትንሽ ፍቅር የሚያሰኝ ነገር ነው። ሰባት ዓመት ተምረን ከወጣን በኋላ ያው ስራ ማግኘት ያለመቻል ወይም ደግሞ በተማርንበት ሰዎችን ማገልገል አለመቻላችን በጣም የብዙዎቻችን የሚያሳስበንና እንወያይም በተደጋጋሚ የምናነሳቸው ነገሮች ናቸው። በዛው ልክ ያው ህክምና ኮሌጅ ውስጥ ባለንበት ጊዜ ሌሎችም ኤክስትራ ካሪኩላር የሆኑ ነገሮችን ማለት ከትምህርቱ ውጭ የሆኑትን ሌሎች ነ ይህም ሊያነሳት ጊዜውም አንዳንድ ጊዜም ደግሞ ያው ኢንትረስቶቻችንም ባለማወቅ አንተሳሰብ ነው። አሁን ላይ እነሱን ነገሮች ሊከበር የማድረግ ከህክምና ውጪ ሌሎች ነገሮች ላይ እንዴት ሊመች ይችላል ይሁን ወይም ደግሞ ሌሎች በፊት እንወለድ የነበርንባቸው ነገሮች ከህክምና ጋር እንዴት ማገናኘት ይችላለሁ የሚሉትን ጥያቄዎችን ብዙዎቻችን አሁን መወያየት እና ማሰብ ጀምረናል ማለት ነው። ይህም አንድ እንደ ጥሩ ነው። በአንድ በኩል በጎኑ እንዳለ ሆኖ ሌላ ነገር የምናገኝበታለን ጊዜ ነው ማስበው በአሁኑ ጊዜ ዲጂታል ሜዲካል ቴክኖሎጂ ወይም ደግሞ እንደዚህ ሌሎች ከህክምና ጋር የተገናኙ ህክምና ውስጥ እኛ እንደ ሪሲፒየንት ሆነን ወይም ደግሞ ህክምና ውስጥ ሆነን ኦኬ ይሄ እንደዚህ ነገር እንደዚህ ነው በስናተ ይችላል ብለን የምንስባቸው ነገሮች መፍትሄ ወደ መፈለግም እንድንገባም አድርጎናል ብዬ አስባለሁኝ። እና እኔ በበኩሌ ከዚህ በፊትም ኢንትረስትድ ከነበርኩባቸው ነገሮች ውስጥ ህክምናን ኳሊቲ የህክምና ጥራትን ከማስተካከል እንዲሁም ደግሞ ታማሚዎች መጀመሪያ ወደ ጤና ተቋም ከመምጣታቸው በፊት ይሄ ሄልት ፕሮሞሽን ወይም እዚህ የቀድሞ ሄልት ፕሪቨንሽኖች እንደዚህ ላይ ለመስራት ነው እቅዴ። የኢትዮጵያን አጠቃላይ በጤና ሴክተር ላይ ያሉትን ችግሮችን ለመፍታት ታማሚዎች ወደ ሆስፒታል ተቋም ወይም ወደ ጤና ተቋም በሚመጡበት ጊዜ ሊገጥሟቸው የሚችሉትን ችግሮችን ሰስቴይነብል በሆነ አዲስ በሆኑ መንገዶች ለእነሱ ጥረት ያለውን የጤና አገልግሎት ልት መስጠት እንችላለን የሚለው ላይ በመጪው አመታቶች ላይ መስራት እንፈልጋለን። ከዚያም በተጨማሪም ደግሞ ፈጣሪ ፈቃድ ከሆነ ምናልባት የህፃናት ህክምና ላይም በሸራ ይጸረድ ተስለኝ።
ኢትዮጵያ ውስጥ በየአመቱ ከህክምና ሳይንስ የሚመረቁ ተማሪዎች ቁጥር እየጨመረ ቢመጣም ተመራቂ ሐኪሞች ግን በስራ አጥነት ችግር ለከፍተኛ ፍልሰት መጋለጣቸውን ባለሙያዎች ይናገራሉ።
Don't you more down so in love.
ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ እሁድ ምሽት መሰናዶ ይቀጥላል። ተከታዩን ዘገባ ደግሞ እናስተዋውቃችሁ። ወጣትነትና የከፍተኛ ትምህርት ቤት ህይወት አስደሳች ቢሆኑም የዛኑ ያህል ግን የራሳቸውን የሆነ ጥያቄና ፈተናን ይዘው የሚመጡ ጉዳዮች ናቸው። በአብዛኛው ወጣቶች በከፍተኛ የትምህርት ተቋማት ውስጥ መደበኛ ትምህርት ላይ የሚያተኩሩ ሲሆን ለሌሎች ችግሮቻቸው ግን መፍትሄ የሚያገኙበት መንገድ አልተቀየሰም። በተለይም ደግሞ ከስነ ተዋልዶ ጋር ተያይዞ ጥንቃቄ በጎደለው ግንኙነት የተነሳ ሴት ተማሪዎች ለብዙ አይነት ችግሮች ይጋለጣሉ። ለዚህ መፍትሄ ይሆን ዘንድ በዲላ ዩኒቨርሲቲ ዲኬቲ ኢትዮጵያ ዜሮ ፕላኔት የተሰኘ መርሃ ግብር ቀርጾ እየተንቀሳቀሰ ይገኛል። በዚህ ዙሪያ ያጠናቀርነው ከዘገባ ቀጥሎ ይቀርባል። ወጣቶች የ12ኛ ክፍል ሀገር አቀፍ ፈተናዎችን አልፈው ወደ ከፍተኛ የትምህርት ተቋማት ሲገቡ ከትምህርት በተጨማሪም በአጠቃላይ ውሏቸው፣ አስተሳሰባቸውና የህይወት ተሞክሯቸው ብዙ አይነት ለውጦችን ያስተናግዳሉ። አብዛኛውን ህይወታቸውን በቤተሰብ ቁጥጥርና ምክር ስር ያሳለፉ ተማሪዎች በቀጥታ ወደ ከፍተኛ ትምህርት ቤቶች ሲገቡ እንዲሁም ራሳቸውን መቆጣጠር ሲጀምሩ ግራ መጋባትና ድንግዝግዝ ማለት ሲያጋጥማቸው ይታያል። ለዚህ ታዲያ በዩኒቨርሲቲ ውስጥ ለሚያጋጥማቸው ነገሮች በእውቀት ላይ የተወሰነ ውሳኔ ለመወሰን እንዳስችላቸው ዲኬቲ ኢትዮጵያ በዲላ ዩኒቨርሲቲ ሴቶች ላይ ትኩረቱን ያደረገ ዜሮ ፕላን የተሰኘ መርሃ ግብር ጀምሯል። በዲኬቲ ኢትዮጵያ የከፍተኛ ትምህርት ተቋማት ፕሮግራሞች አስተባባሪ የሆኑት አቶ ሽመልስ ገበየው ስለ መርሃ ግብሩ እንዲህ ያስረዳሉ።
ዜሮ ፕላን ማለት በዩኒቨርሲቲና ኮሌጅ ተማሪዎች ላይ የሚከሰቱ ስነ ተዋልዶ ጤና ችግሮችን በመከላከል ተማሪዎችን ደግሞ አቅማቸውን ለማጎልበት የተቀረጸ የፕሮግራም መጠሪያ ነው። የዚህን ስንመለሻ ያገኘ ነው የዓለም ፕሬስ ቀን በሚከበርበት ጊዜ ከነበሩ የተለያዩ መሪ ቃሎች ይኖራሉ። ከዛ መካከል አንዱ ጌቲንግ ቱ ዜሮ ዜሮ ማድረግ የሚል ነው እና ያንን መነሻ በማድረግ ዜሮ ለማድረግ ማቀድ ዜሮ ፕላን የሚለውን ስያሜ ሰጠ ነው። ዋናው ዓላማው በተማሪዎች መካከል የሚከሰቱትን ስነ ተዋልዶ ጤና ችግሮች ዜሮ ማድረግ፣ ከዚህ በተጨማሪም ደግሞ ይህን ተከትሎ የሚመጡ የትምህርት ማቋረጥና ከህይወት ግብ የመሰነካከል ጉዳይን እንደዚሁ ዜሮ የማድረግ ዓላማና ግብ ያለው የፕሮጀክት መጠሪያ ስም ነው።
ስነ ተዋልዶና የወጣቶችን ህይወት በተመለከተ ከዚህ ቀደም የነበረው አቀራረብ ወጣቶችን ለማስተማር የመሄድ እንጂ የእነሱን ለመስማትና ለማዳመጥ እንዲሁም ለመረዳት አልነበረም የሚሉት አቶ ሽመልስ በዲላ ዩኒቨርሲቲ ውስጥ የተቋቋመው ይሄ የዜሮ ፕላን መርሃ ግብር ማረፊያ ቤት፣ መጽሐፍትን፣ ነጻ ኢንተርኔት አገልግሎትንና የመወያያ እድልን በማመቻቸት ወጣቶቹን ማዳመጥ ችሏል ይላሉ።
መሰረታዊ ናቸው ብለን የምናነሳቸው ጥንቃቄ የጎደለው ያልጠበቀ የሴት ግንኙነት፣ ያልተከትሎ የሚመጣ ለኤችአይቪ ኤድስ እና ሌሎች አባላዘር በሽታዎች መጋለጥ፣ ያልታቀደ እርግዝና የመሳሰሉት ነገሮች ለስነ ተዋልዶ ጤና ችግር ይከሰታሉ እና እነዚህ ችግሮች ምንድን ነው መንስኤያቸው? ስለዚህ እነዚህ ለመከላከል መጀመሪያ ከምንጩ ማድረግ የተሻለ ነው የሚለውን ሀሳብ ይዘን በተለያየ መንገድ ተማሪዎቹን ለማገዝ እንሞክር ነበረ። መጀመሪያ አካባቢ ላይ ከቀጥታ እኛ አዋቂዎች፣ እነሱ ደግሞ ሰሚዎች የሚሆኑበት አይነት አካሄድ ለማስተማር ለማሰልጠን ብቻ እንቅስቃሴዎች እናደርግ ነበረ። እሱ ብዙም እንዳልሰራልን አየ ነው። ከዛ በኋላ ምክንያቱም በዚያ እንቅስቃሴያችን ውስጥ ያ ተማሪዎች ችግር አለባቸው፣ ስለዚህ ለችግራቸው መፍትሄ ልናሳያቸው ወይም ልንሰጣቸው ይገባል የሚል እምነት ስለነበረ፣ በኋላ ላይ ግን ይህ እንደማይሰራ ስናውቀው ተማሪዎች የችግራቸው መፍትሄ እንደሆኑ ማመን ጀመረ። በዚያ የተነሳ እኔ መፍትሄ የሚል ሀሳብ ይዘን ወደ እነሱ ስንቀርብ ተማሪዎቹ ራሳቸው እንዴት ችግራቸው ቢፈታ ደስ እንደሚላቸው፣ የምን አይነት መልክ ቢነገራቸው እንደሚወዱ ሀሳብ ሰጥተው የዛ ሀሳባቸው የተጨነቀ ውጤት ነው እንግዲህ ዜሮ ፕላን ነው የወለደው።
በዩኒቨርሲቲ ውስጥ በዜሮ ፕላን ውስጥ አባል የነበረችውና እስከ 2013 ማብቂያ ድረስ በፕሬዚዳንትነት ያገለገለችው ወጣት ቢታኒያ ዳዲ ቡድኑ የእህትማማችነትን ስሜት በመፍጠር እንዲተባበሩ፣ እንዲተጋገዙ እንዲሁም ስለ ትምህርት ውጤት፣ ስለ ህይወት ክህሎት እንዲያውቁ ረድቶናል ትላለች።
በጣም ደስ የሚለው ነገር ነበረ፣ እህትማማችነት ነበረ። በጣም የምትለያዩ ነበረ፣ የሚተጋገዝ ነበር፣ ስንደክም የሚደረታታ ነበረ። አንዳችን ያለችን ጥንካሬ እናውቅ ነበር እና ሰፖርቲቭ ነበር። አብረን በጣም ደስ የሚል ቆይታ ነበር ያሳለች ነው እና በጣም ዋጋ ሰጥተን ነበር ለብዙ ነገራችን፣ ለራሳችን አልፎ ደግሞ አጠገባችን ላለች እህት ትኩረት እንድንሰጥ መታየት እንዲኖር ምንም አይነት ልዩነት እንደሌለ በመቃላችን በመጣንበት አካባቢ አላስተናነን እምነት አላስተናነን አመለካከታችን አላስተናነን እና ይህ ነገር በአንድ መንፈስ በተማማች መሰበት የሚንቀሳቀስ ነበር። በጣም ደስ ይል ነበር። ያ እንደዋናነት ብዙ ነገሮችን አግብል ነገሮች ላንገ ወደ ራሴ ሴት ነገሮች በሁለት ነገር በደንብ አድርጎ አግዝኛል። በዚህ ቢቆይ ሰው መጀመሪያ በትምህርታችን ወይም በራሴ ረግሌ በትምህርት ለነበረኝ ሞቲቬሽን ኮሚትመንት በጣም የበለጠ እንደመጣ አቅም ያ ብቻ እንዳልነበር አግዘኛል። የበለጠ እንዳነበበር የበለጠ እንዲሰራ የበለጠ መማር እንዳለብኝ እና ከኔ በጥቂት በጣም የሚጠበቁ ነገሮች እንዳሉ በህይወቴ ለእኔ ብቻ ሳይሆን ለሌሎች ሰዎች መድረስ ምስል መሆኑን አላማውን ጀግንት ኖረኝ በተሻለ ደግሞ ከኔ አልፎ እኔ ብቁ ሆኜ ሌሎች ማብቃት የምችል አይነት ሴት እንደሆን አስብኛል። ሌላኛው ደግሞ በዋናነት ስ ሲሰራ ለምን ሳግዝ በነበረበት በዚህ በብረት ነው መታሉ ጤናችን በቂ እውቀት እንድናገኝ ከኔ አልፎ ለሌሎች ጓደኞቻችን በዚህ ብቁታ ምክንያቱም ትልቁ ኢትዮጵ ነበረ በግልጽኛ ማውራት ነገር የለንም ከቤተሰብም ስንመጣ ጓደኞቻችንም ጋር መታሉና አካባቢ ጉዳዮችን ዋና አውራባቸውም ማሳሪ ማለት በጣም ከሬት በጭቀት ዜና ምንመጣ ከዚህ ግቢ ስንመጣ ግን ነፃነቱ አለ። ይሄ ለመዝናናት ይገባለ ነገር አለ። ስለ ይሄ ሪሌሽንሽፕ ጉዳዮች ብዙ አናውቅም። እነዚህማ ሚስተር ጉዳዮች ላይ ኤክስፒሪንስ ካላት ሰዎች ከመስማት አለፈ እኛ ህይወታችንን አውቀ ነው በዛ መልኩ ጋይድ አድርገን አልነበረም እየመጣ ነው እና ስለማወቅ ስለዚህ ይደረግብን ነገር በጭቀት ዜራል መጣምን ነበር ግቢ ያ ደግሞ ትልቅ ሱ ነበረ። በተለይ ለሴት ተማሪዎች ከስንሳንድ ጤና ቢሮ በሚገባ እንድናውቅ ተኛልች ይህን ጉዳይ ማወቅ ደግሞ እንደሚፈልጉ ለጓደኞቻችን ለሚጓደኞቻችን ለሚቀርቡን ሰዎች ላይ ይቻላልቸ እንገልጽባቸው የምናሰባቸው ነገሮች ነበሩ። በጣም ብዙ ና የብዙዎቻችን
ልክ እንደሷ ሁሉ የቀድሞ የዜሮ ፕላን አባልና የአሁኗ የዲላ ዩኒቨርሲቲ የህግ መምህርት የምስራች ያለው ዜሮ ፕላን ከስነ ተዋልዶ በላይ የህይወት አላማና እቅድ እንዲሁም በራስ መተማመንን ለማዳበር ዋጋው ከፍ ያለ ነው ትላለች።
ዜሮ ፕላን መርሃ ግብርን ከሄድበት ክፍል መጽሐፍቶች የነበሩት በጣም ተዋበና ያው የአመቱ እድገቱን ጨምሯል። ግን መጀመሪያ ሳገኘው ሳቢና ማራኪ ነበርና ከመጀመሪያው ስቴጅ መርሃ ግብር በኋላ በጣም እየተሳብኩ መጣፎችም አነብ ነበር። ከዛ በኋላ ግን ለአባልነት የተመለመልኩት በኢንተርቪው በቃለ መጠይቅ ማስታወቂያ ተለጥፎ ነው። በአባልነት ተመልምዞ ከዛ በኋላ አስተባባሪ ሆኜ ያለፈው ማለት ነው። ዩኒቨርሲቲ ስትገቢ፣ ከፍተኛ ትምህርት ተቋም ስትገቢ ሌላ የህይወት ምዕራፍ ነው የምትጀምሪ እና ያንን የህይወት ምዕራፍ ስትጀምሪ የማወቅ ጉጉት ይኖራል። ሁሉም ነገር ደግሞ በአንድ ያስታውቅኝና ይህን ምስክር ግብ ያለና እንዴት ነው ደንገዝገዝ ያለ ሁኔታ ውስጥ ነው የምትሆኝ። በደንብም ድርቅ ብሎልሽ ነገሮችን አታውቂም ወይም ደግሞ ጭልምም አይለብሽም። የሆነ ነገር እንደሚያስፈልግሽ የሆነ ነገር እየታገልሽ እንደሆነ ታውቂያለሽ። ግን ምን እንደሆነ ላታውቂ ትችያለሽ። እና ያንን መርሃ ግብር ተቀላጭ ህልሜን እያፋለገ ህልሜን አግኝቼ ደግሞ እንዳጎለብተው ነው ያደረገኝና በጣም ትልቅ ዛሬ ያለውት የሚስራች መሆን የሚፈልጋት የሚስራች ዜሜት ነው። ጊዜ አመታቶችም አልባከነብኝም። ወጣትነትም የማይቆጭ ወጣትነት ነበረ የነበረኝ እና ያ እንዲሆን ያደረገኝ መርሃ ግብር ነው። መርሃ ግብሮቻችን የምንነበሩ የተለያዩ ፕሮግራሞች ይዘጋጃሉ። ተማሪዎች በቀጥታ የሚሳተፉባቸው እንዲሁም የማማከር አቻላቻ ምክክር መጠን እንትን አለን። አቻዎቻችን እናማክራለን። አቻዎቻችን ደግሞ እኛን የሚያማክሩናል። ከዛ ውጭ ደግሞ የተማሪዎችን ጉዳዮች እናስፈጽማለን። ጉዳይ አስፈጻሚ የራሱ ቡድን አለ፣ ጉዳዮች እናስፈጽማለን።
አቶ ሽመልስ ከዲላ ዩኒቨርሲቲ በተጨማሪም በሌሎች ዩኒቨርሲቲዎች ውስጥም የዜሮ ፕላን መርሃ ግብር እየተስፋፋ ነው ይላሉ። በቀጣይ ወንዶችም ተሳታፊ እንዲሆኑበት መርሃ ግብር እየተቀረጸ መሆኑን አቶ ሽመልስ ገበየው አስታውቋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ። የተከበራችሁ አድማጮቻችን የእሁድ ምሽት የጋቢና ቪ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን በመምራት አብሬያችሁ ቆይቻለሁ። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዶ እንገናኝ እያልን በዚሁ እንሰናበታለን። ደህና ደሩ።
Sajat, 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 s